ኢትዮጵያ ውስጥ በተካሄዱ ስነስርዓቶች ላይ ህፃናት ችግሮቻቸውን ለመፍታት የተለያዩ ዘዴዎችን መጠቀም እንደሚቻል መድረኮቹን የመሩትና የተሳተፉ ህፃናት ተናግረዋል። የሴቶችና ህፃናት ጉዳይ ሚኒስቴር የኢትዮጵያ ህፃናት መብቶቻቸው ተከብረውላቸውና ደህንነታቸው ተጠብቆ እንዲያድጉ እየሰራ መሆኑንም አስታውቋል። የተባበሩት መንግስታት ድርጅት የህፃናት አጣዳፊ ፈንድ ዩኒሴፍ ኢትዮጵያ ውስጥ ባለፉት 60 ዓመታት ያከናወናቸው ተግባራትም ተወስተዋል። ዝርዝሩን መለስካቸው አማልኳል።
በተባበሩት መንግስታት ድርጅት የስብሰባ ማዕከል ነበር የዓለም የህፃናት ቀን ዛሬ የተከበረው። የበዓሉን ስነ ስርዓት በመድረክ ከማስተናገር አንስቶ አብዛኛውን ክንውን የመሩት ህፃናት ናቸው። በህፃናት ጥበቃ፣ በህፃናት ጤናና አመጋገብ፣ በህፃናት የውሃና የንጽህና አጠባበቅ፣ በህፃናት ትምህርት፣ በህፃናት ጉልበት ብዝበዛ፣ ፍትህ ለህፃናት፣ ምቹ ስፍራዎችን ለህፃናት ማዘጋጀትንና በመሳሰሉ ዘርፎች ሁሉ የኦኑን ሚኒስትሮችን በመመሰል እናደርገዋለን ያሉትን ህፃናቱ ዘርዝረዋል። ሁሉም የየዘርፋቸውን ሚኒስትር በመመሰል የኦኑን ዓለም የሴቶችና ህፃናት ሚኒስትር መስሪያ ቤታቸውን የወክሉት ግን ወይዘሮ ደሚቱ አምቢሳ ናቸው። ወይዘሮ ደሚቱ እንዳሉት መስሪያ ቤታቸው በህገ መንግስቱ የሰፈረውንና የህፃናትን መብት የተከለውን ድንጋጌ መሰረት በማድረግ የህፃናት ፖሊሲ በመቅረጽ ልዩ ልዩ ተግባራትን እያከናወነ ነው ብለዋል።
በዚህም የኢትዮጵያ ህፃናት መብታቸውና ደህንነታቸው ተጠብቆ እንዲያድጉ ምቹ ሁኔታን የፈጠረ ሲሆን በተለይ ለችግር የተጋለጡ ህፃናት መብትና ደህንነት እንዲጠበቅ ትኩረት በመስጠት እየተንቀሳቀሰ ነው። ለምሳሌ ያህል ከተለያዩ ባለድርሻ አካላትና አጋር ድርጅቶች ጋር በመተባበር ከወላጆቻቸው በመለየት በጎዳና ላይ የሚኖሩና በጎዳና ስራ ላይ የተሰማሩ ህፃናትን በመለየትና የስነ ልቦናና የክህሎት ስልጠና በመስጠት ከወላጆቻቸውና ከህብረተሰቡ ጋር የማቀላቀልና የማዋሃድ ስራዎች እየተሰሩ ይገኛሉ።
ሌላው በዚህ ከበደ ወርቁ አንዱ ነበሩ። እርሳቸውም ቀደም ሲል በህፃናት ሚኒስትሮቹ ህፃናቱ ራሳቸውን ሻዶ ሚኒስትርስ ብለው ሰይመዋል። በየዘርፎቻቸው ያደረጓቸውን ንግግሮች በአድናቆት አስታውሰው የጎዳና ተዳዳሪ ህፃናትን ችግር ለማስወገድ ምን ዘዴ አላቸው ሲሉ ጥያቄ ሰንዝረው ነበረ። አንዱን ሚኒስትር የተመሰለው ህፃን የሚቀጥለውን መልስ ሰጠ።
ሁሉም ህብረተሰብ መማርና ለውጥ መምጣት አለበት። እንዲሁም ደግሞ ለህብረተሰቡ ልዩ ትኩረት ለህፃናትን ልዩ ትኩረት መስጠት፣ ህፃናት ጎዳና ላይ ወጥቶ የሚደርሱባቸውን ችግሮች ሙሉ ለሙሉ ማሳየት። እኔም እንደ ፍትህ ሚኒስትርነቴ ይህንን ችግሮች የሚደርሱባቸው ወይም ደግሞ ጎዳና ላይ ሆነው የሚደፈሩ ህጻናቶችን እንዲሁም በየሰፈሩም በየቦታውም ሆነው ለችግር የተጋለጡ ህጻናቶችን ሙሉ ታርጌታችን አድርገን በህጻናት ላይ ከሰራን ምንም አይነት የጎዳና ተዳዳሪ በሀገራችንም በዓለማችንም አናይም ብዬ አስባለሁ። መሰረቱ ብለን የምናስበው ድህነት ነው። ድህነትን ደግሞ ለመቅረፍ ሙሉ ለሙሉ ትምህርት ሙሉ ለሙሉ ሀብታም ማድረግ ስለሚችል ትምህርታችንን እንደሆነ ለህብረተሰቡ ያለን ግንዛቤ ተጨመረ፣ ምንም አይነት ሰው በሀገራችንም ሆነ በዓለማችን ያናይም ብዬ አስባለሁ። አመሰግናለሁ።
ሌላውን ሚኒስትር የተመሰለችው ህፃን ደግሞ ሌላም ዘዴ አላለች።
በኢኮኖሚ የሚሆን በሌላም ነገር በጣም ያደጉ ሀገራትን ተሞክሮች ብንወስድ እነሱ ሀገር ጉዲፈቻ፣ የሀገር ውስጥ ጉዲፈቻ፣ የአደራ ቤተሰብ እና ሌሎች አማራጭ ነገሮችን ይጠቀማሉ። ለምን ኢትዮጵያ ውስጥ ይህ ነገር ለምን አይመጣም? እያንዳንዳችን እኮ ኢኮኖሚካሊ ትንሽ የተሻለ አቅም ካለ አንድ ልጅ ከራሳችን ውጪ አንድ ልጅ ጨምረን የማሳደግ አቅም አለን። ስለዚህ ሁልጊዜ ወደ ውጭ መላክ ብቻ አይደለም። አንድ ችግረኛ ህፃን ሲመጣ ወደ ውጭ መላክ ወይም ደግሞ ሌላ እርዳታ መፈለግ ብቻ አይደለም። የሀገሪቱ ህዝቦች ለሀገሪቱ ህፃናት መቆም ይችላሉ፣ እኛም ደግሞ እንችላለን። ስለዚህ እንደ አማራጭ አሁን ላይ ሴቶችና ህፃናትም ሌሎች አጋር ድርጅቶችም ያመጧቸው ሀሳቦች አሉ። የሀገር ውስጥ ጉዲፈቻ አለ፣ የአደራ ቤተሰብ አለ፣ ሌሎች አማራጭ ነገሮች አሉ። ስለዚህ ወደ ውጭ መላክ ብቻ ሳይሆን እኛ ጋር አምጥተን እንደ ራሳችን እንደ እህት እንደ ወንድማችን እንደ ልጆቻችን አይተን ብናሳድጋቸው ይሄ ራሱ አንድ ትልቅ ነገር ነው፣ የጎዳና ተዳዳሪነትን ለማጥፋት። ይህንንም እንደ መልስ ብታዩት ብዬ ነው። አመሰግናለሁ።
በዚህ መድረክ ላይ ከተነሱት ችግሮች አንዱ በህፃናት ላይ የሚፈጸመው የጉልበት ብዝበዛ ነው። አንድ የዩኒሴፍ ማስረጃ እንደሚያመለክተው ከሆነ ከአምስት እስከ 14 ዓመት እድሜ ካላቸው ኢትዮጵያውያን ህፃናት 27% የሚሆኑት የጉልበት ብዝበዛ ይፈጸምባቸዋል። በዚህ ክብረ በዓል ላይ ለመሳተፍ ከአማራ ክልል የመጣ ልጅ እንዲህ ይላል።
የኛ ወረዳ ደራ ወረዳ ላይ 36 ቀበሌዎች አሉ። ከ36 ቀበሌዎች
ወረድ ቢይን ኢትዮጵያ ስድስቱ ቀበሌዎች ብቻ ላይ እየሰራ ይገኛል። ከስድስቱ ቀበሌዎች ደግሞ እኔንም ጨምሮ 200 የጉልበት ዘዛ ላይ ያሉ ወጣቶችን አቅፎ ይገኛል። 30 ቀበሌዎች ላይ ምንም አይነት እንቅስቃሴ ድጋፍ የለም። ብዙ ህፃናት ግን እድሜያቸው ከ13 ከ18 አሉ። የተለያዩ ከባድና የማይባል የጉልበት ዘዛዎች እያስተናገዱ ይገኛሉ።
በዚህ ስነ ስርዓት ላይ ዩኒሴፍ ማለትም በተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት በኢትዮጵያ ያሳለፋቸውን 65 ዓመታት ወደ ኋላ መለስ ብሎ አስታውሷል። በኢትዮጵያ የዩኒሴፍ ተወካይ ሚስስ ጂላ ሜልሶፕ ዋና ዋና ስኬቶች ያሏቸውና ተግዳሮቶችን ዘርዝረዋል። በኢትዮጵያ ከ18 ዓመት ዕድሜ በታች የሚገኙ ህፃናት ቁጥር ከሀገሪቱ ህዝብ ቁጥር 48 በመቶውን እንደሚሸፍኑ መረጃዎች ይጠቁማሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።